ከሰኞ ዕለት መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል በእንግሊዝኛ መጥሪያ የተደረሰውን ኢሃፓና ስፖርት በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ትረካ ክፍል ሁለት አስተምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
በጣም ድሮ ዓለም ሳይሰለጥን በዝዞ መበልጸግ ሀገር መፍጠር ተስቶት በበረዶ ጫካ አውሮፓ ሲማስም ኖርማንዲና ቫይኪንግ በሚስም ተቧድኖ ሰው ሰውን ሲያስገብር ቤት መስራት ተስኖት በበረዶ ብዛት ቆዳው ሲቆማጠር ሰው ሰውነቱን ትቶት ካራዊ ሲታገል እኛ በጣም ረቀን እጅግ ገዝፈን ነበር። ዓለም ሳይሰለጥን ብራና አዘጋጅተን በራሳችን ገዳም ከራሳችን አፈር ሙራን አፍርተን አርቅቀነው ነበር። ክብረ መንግስቱ አንጸነው ነበር። ቤተ ፋቲልን ላሊበላን ቀርጸን አስተምረን ነበር። ካንድ አለት ቤት መስራት አውሮፓ ተኝቶ ገና ዳዴ ሳይላቁመነው ነበር ያክሲናው። ታዲያ ምን ያደርጋል ጊዜ ተለውጦ ታሪክ ተገላብጦ ትንሽ ትልቅ ሆነ ትልቁ ቅጣቱ። በጠቢቡ ንጉሥ በሚኒክ አገር በነፃነት ወዳጅ በዮሐንስ እግር ባንዳ ተተካበት ለወሬ የማያምር ይህን ጊዜ ጥሮት አውሮፓ ገዳማት በጣም ስላደጉ የኛን ገዳም ጠውብራና አዳ ይሆናል። ብራና ወሳጁ ከኛ ቤት ቢሆንም ያው እንዳባይ ነው ለኛ መልቀቅ። በገናና ስሙ ከመኩራት በስተቀር አባይ እየጠቀመው ላረፈበት አገር ይሄ ተለውጦ እውነት ቦታ አጥቶ ከኛ ፈር ተወልዶ በእኛ ፈር ጎልብቶ ስንሞት እያየን ጥሮን ይልቀቅ። እንዲያ እንዲህ ሆኖ መማርና ማወቅ ከተግባር ሲቃረን የውስጥ ስነቱ ከላዩ ሲነጠል በንዋይ ፍለጋ አምሮ ሲበከል ብራና ተሰጠው ከፈረንጆች ደብር። እንደዚህ ከሆነ ማወቅ ድንቁርና ድንቁርና ማወቅ ሆነው ቁጭ ይላሉ የዘመን ነገር። ይህን ሁሉ ተንኮል አምረን ስናየው በሩቅም ስንቃኘው የአውሮፓ ጠቢባን በጣም ብልጦች ናቸው። የአውሮፓም ገዳማት እጅግ ጥልቆች ናቸው። እኛን ለማሳሳት የኛኑ ተጠቅመው እኛን በማሳጣት በእኛ ስቃይ ከብረው በአጥንታችን ፍላጭ በብራና ጋሻ የኛ ቤት ፈረሰ ተፈራ ቤታቸው። አትመለከቱም ሌጡ ብራናውን እጅጉን አጥብቆ ዶክተር ፕሮፌሰር የታወቀ ከአዋቂ በሚል የቅጽል ስም እጅግ አሸብርቆ እጽፋለሁ ሲለምዱን ዘግዝቆ በቀለሙ ፋንታ በደም አጨማልቆ። አረ ለመሆኑ ገና አንተ ሲባል ከስር መሰረቱ ቆዳ የከብት ልጅ መሆኑን ከጥንቱ እንዴት ይዘነጋል ብራና ሱነት ገባው ገባውን በጋዳ የነው ትሸጣትና ይሄ በመሆኑም ባለንበት ዘመን ብራና አስተስቶ ጥቀት ግቡን ስቷል። እውነት ትርጉም አታይሳለቁባታል። አው ሳይጣራ ዳዊት አስተማሪ ሐዋርያ ሳይሆን ትንቢት ተናጋሪ የበላባዩ ያስመሳዩ ድርሰት ቤት አገሩን ሞልቷል። ያሳይ መሲሁ ያጉራ ዘለሉ የመሰሩ ብዛት ትግሉን አጣቦታል። የዘረኛ መንግስት ስውር አገልጋዮች ዶላርን ቡራኬን ከባዕድ አግኝተው የሐሞት ከረጢት ጭራሽ ሳይኖራቸው ለህዝብ መታመንን በመከራው አቅም ጸንቶ መቆም ጠልቀው ታገሉ እያሉ ነው በስውር ተልቆ ትግሉን አገልምተው። አሳይ መሲህ ኑር የጠባቦች መንጋ የፋሽስት ግልገሎች የትላንት አራጆች የጥንቱና አዲሱ ልፍስፍስ አንጃዎች ያልሆኑትን ሆነው አዲስ ፈሊጥ ፈጥረው ታገሉ እያሉ ነው ትግሉን በፊት ገለው። መድረክ ግንቦት ሰባት አንድነት በምታት ፓርላማ ያገባውን የወያኔ ጥፋት ህግ በሌለበት ህግ ታገል ማሸነፍ የሚሻው በህገ መንግስቱ አረ ስንቱ ስንቱ ታገል እያሉ ነው ድከሙ በተን። ማንን ለማስፋሳት ማንንስ ለመግደል በማን ስቃይ ሊኖር አገር ሲበታተን በዘረኛውና በጠባቦች መንጋ የተወጋን አገር የተበደለ ህዝብ በይስሙላ ትግል ስቃዩን ለማብዛት ደጋግሞ ለመግደል ታገሉ እያሉ ነው በይፋ ይነገር። አላማ ሳይኖረው ቀድሞም ከጅምሩ ታሪክም ሳይሰራ ታሪክ ሳያጣቅስ ሱባኤ ሳይገባ ለፈጸመው በደል ወይም ማሩ ሳይለተኛበት ዘመን እንደ ሃይድራትን ነገን ይበጣጠስ ተደራጅ ይላል ደጋግሞ ይሸጥ። እንዲያ እንዲህ ሆኖ ትግሉ ከተጎዳ ሀገርን ቆራርጠው ቅርጫ ከጣሉበት ህዝብ መብቱን አጥቶ በደል ከበዛበት ይቀስቀስ ምኒልክ ይጠራ መይሰው ታሪክ ሰሪ ሆኖ ካረፉበት መሬት። የአዲሱ ዘመንም ብርቅዬ ጀግናዎች እውነት ተናጋሪ የክፉ ቀን ልጆች ጸረ ጠባብ አቋም የህዝብ አፍቃሪዎች የዲሞክራሲ ስርዓት ነባር መሰረቶች ይጠራ ስማቸው ይዘከር ስራቸው የሞቱትም ጭምር ይምራን ተግባራቸው። ተናገር ደብተራው ካለበት ቦታ አጅበው ይሳቅ እውነት እንዲረታ የሺ ጥላም መስክር ለእውነት ተፋልመ ካረፍክበት ምድር አዛብ ተነስቶ አል እንዲህ ካለ ጋሻው አልመክት ከሆነ የምሁር መድረሻው ይቀስቀስ ሳሙኤል ከገባበት አፈር ለዚህ ሁሉ ባንዳ እውነቱን ይናገር። አሻፈረኝ ብለህ በመርካቶ መሀል ለፋሽ ለባንዳ ማልበገር ብለህ የወደቅከው ጓዴ ፈለቀም ተናገር። ተባይ በጣም በሶ ሜዳውን ካስከሰው ስግብግብ ፈላዩ ግንባሩን ከያዘው ቀስቅሰው ጋይንን ትግል አስተምሮ የባንዳውን መንጋ ኋላ ይመልሰው። ቀስቅሰው ጋይንን ትግል አስተምሮ የባንዳውን መንጋ ኋላ ይመልሰው።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ኢህአፓና ስፖርት እውነተኛ ታሪክ በገነነ መኩሪያ አዲስ አበባ 2006 ዓመተ ምህረት ክፍል 2 ሰሙን የማልጠቅሰው አንድ ተጫዋች እኛ ቡድን መግባት እንደሚፈልግ ወሬ ደረሰኝ። ልጁ ጎበዝ ተጫዋች ነው። መረጃውን ያመጡልኝ የኛ ተጫዋቾች ናቸው። ለምን እኛ ክለብ መግባት መረጠ? ትላልቅ ቡድኖች በደንብ ይፈልጉታል። እነርሱ ጋር መግባት ያልቻለበት መንገድ ባይገባኝም እኛን በመምረጡ ደስ ብሎኛል። አንዳንድ ጎበዝ ተጫዋቾች እኛ ጋር መግባት ይፈልጉና ገንዘብ ተቀብለው ሐሳባቸውን ይቀይራሉ። ምናልባት ይሄም ልጅ እንዲያደርግ ፈልጎ ይሆን? ለጊዜው አልገባኝም። ቤቱ መስፍናረር መንገድ አካባቢ ነው። ነገር ግን ወንድሙ ሳሪስ ስለሚኖር ለጊዜው እሱ ጋር ነው የመነበረው። ልጁ እኛ ጋር ለመምጣት ፍላጎት ቢኖረውም እኔ እንዳነጋግረው የኛ ተጫዋቾች አስረዱኝ። ይሄማ ቀላል ነው ብዬ ልጁን አነጋገርኩትና ተስማማን። ተጫዋቾቻችን የሚኖሩት መርካቶ ነው። የኛ ልጆች ቤት
እንፈልግለት ስላሉ ተስማማውና እዚያ አከባቢ ተከራየንለት። ቤቱን አፈራርጄ ታያሾኝ ያስገባሁት እኔ ነበርኩ። የኛ ቡድን ደጋፊዎች አብዛኞቹ ነጋዴዎች ስለሆኑ የልጁን ወጪ ለመሸፈን ችግር አልነበረውም። ልጁ ከነበረበት ክለብ ለቆ ወደ ሐረር ሂዶ 8 ወር ቆይቶ ስለመጣ ከቀድሞ ክለቡ ጋር ከመልቀቂያ ጋር በተያያዘ ችግር እንደማይገጥመን ገምቻለሁ። የልጁ ዝውውር እስኪያልቅ ነገሩን በሚስጥር መያዝ ነበረብን። እርሱን ከሚያቆጥ ጥቂት የኛ ተጫዋቾችና ካንት ኮሚቴ በስተቀር ለማንም አልነገርንም። ልጁን ቶሎ ማስመዝገብ ስለነበረብን ወደ ሸዋ እግር ኳስ መምሪያ ከልጁ ጋር መሄድ ነበረብን። መጀመሪያ ግን ለታቲያ ፎቶ ያስፈልግ ስለነበር ልጁን ስጠይቀው የለውም። በአስቸኳይ መነሳት ነበረበት። የሆነ ፎቶ ቤት ሄድን። ፎቶ አንሺው ለምን እንደሚፈልግ አስረዳውትና እርሱ ጉድ ፎቶ አነሳው። የሱን ከጨረሰ በኋላ ልጁ ለማስታወሻ እኔና አንተ እንነሳ ሲለይ በመደሰት አንድ ላይ ተነሳል። የጉድ ፎቶውን ሂሳብ እኔ ከፈልኩ። በጋራ የተነሳነውን የኔ ማስታወሻ ነው ስላለ እሱ ከፈለ። ጉድ ፎቶው ስለደረሰ ተያይዘን ወደ ሸዋ መምሪያ ሄድን። አቶ አማ በጋሻው የሸዋ እግር ኳስ መምሪያ የጽህፈት ቤት ኃላፊ ናቸው። ለኛ ክለብ ጥሩ አመለካከት እንደሌላቸው ሰማለሁ። የሌላ ቡድን ደጋፊ እንደሆኑ ይወራባቸዋል። ከኔ ጋር ጥሩ ቀረቤታ ነበረን። የልጁን ጉዳይ ቶሎ እንዲጨርሱልኝ ለመንኳቸው። ያገኘዋቸው ከቢሮ ሲወጡ ነበር። ሞቅ ያለ ሰላምታ ሰጠኋቸው። እንዴት ነህ ጋሼ አልኩኝ። ብርሃኔ ዛሬ ምን እገልጻለህ? አንድ ተጫዋች ላስመዘግብ ነበር። ጎበዝ ነው። ልጁን ስለሚያውቁት ሰላምታ ተሰጣጡ። እሳት የላሰ ቡድናችሁ እንዴት ነው? ልጆች እየጎደሉብን ነው። የት ሄዱ? ሁለቱ ሰሞኑን ከርቸሌ ገቡ። ምን ነው? ያው ታውቅ የለ በእነሱ ምትክ አዲስ ልታስመዘግብ ነው? አዎ። አሁን የምናስመዘግበውን ልጅ በፍጥነት ብታስጨርስልን ውለታ ከፍላለሁ። ብታስመዘግበውን በቶሎ ልታጫውተው አትችልም። ለምን? 14 ቀን መጠበቅህ አይቀርም። እሱን አውቃለሁ። ታቴራ ግን ለጊዜው የለም። ምን ነው? እኛ ጋር ያለው አለቀ እና ማተሚያ ቤቱ ሰሞኑን አደርሳለሁ ብሎ እስካሁን አላከልንም። ታዲያ እንዴት ይሻለናል? ማቆየት አትችሉም? ከቆየ ሌሎች ይነጥቁናል። እንግዲያው ደብዳቤ ጻፍ። ደብዳቤውን እዚያው ጻፍኩና ለጋሻማ ሰጠሁት። ጽሑፉን ሳያየው ወደ መዝገብ ቤት ውሰድ አለኝ። ጻፍ የተባልኩት ከሁለት መስመር ያልበለጠ ነው። ታሴራ አልቋል ስለተባለ እስኪመጣ የኛ መሆኑ ታውቆ ባደራ እንዲመዘገብልን ይሁን ብዬ ብቻ ነበር መጻፍ የነበረብኝ። እኔ ግን ስለ ተጫዋቹ ማንነት፣ ችሎታና ጸባይ ጭምር ከዚያም አልፎ ነገ ለአገር ሊጠቅም የሚችል መሆኑን ዘረዘርኩ። ልጁን የሚያወድስ ሌላም ነገር ጠቀስኩና ስሜንና ፊርማዬን አኑሬ ሰጠሁት። ልጁ ጎበዝ ስለሆነ እኛ እርሱን ማግኘታችን ደስ አለኝ። የዚያን ቀን ከሸዋ መምሪያ ወደ ሰፈር እንደተመለስ ማምሻው ላይ ከልጁ ጋር ይቀራረቡ የነበሩ የእኛ ተጫዋቾች አብረው አገኘኋቸው። እያላመዱት እንደሆነ ነገሩኝ። አዲስ ተጫዋች ሲመጣ ብዙ ጊዜ ማግለል የተለመደ ነው። ይህን ልጅ ግን መንከባከባቸው ደስ አለኝ። የእኛ ተጫዋቾች ከማላመድ አልፈው አብረው እቤቱ ያድሩ ነበር። ቤቱን ያከራዩት ሰዎች ጥሩና ተግባቢ መሆኑን ሲነግሩኝ ወደድኩት። በወቅቱ ልምምድ የምንሰራው በሳምንት ሁለቴ ነው። የመጀመሪያ ቀን ልጁ አልመጣም። በሁለተኛውም ትሬኒንግ ቀረ። ሰፈሩ ሄጄ አገኘሁት። ከቤትም እንደማይወጣ አከራዮቹ ነገሩኝ። ሆኖም ሌሊት ይወጣል። ከልምምድ እንደተመለስኩ ነበር የሄድኩት። ቤት ስገባ ተኝቶ መጽሐፍ እያነበበ ነበር። ሰላምታ ካቀረብኩለት በኋላ ትሬኒንግ ለምን ቀረ አልኩት። አሞኛል። ምንህን ነው? እግሬን። ምን ሆነ? ወለምታ ነው። የትኛው ግርህን? የግራው ወገሻ ቤት ልፈድህ ተነስ። እሺ ከክለባችን ወገሻ ጋር አገናኘውትና እኔ ወደ ጉዳዬ ሄድኩኝ። ማታ ወገሻውን ቡና ቤት አገኘውት። እግሩን አስተካከልከው አልኩት። በደንብ ነዋ። ብዙ ተቆርጧል። ምንም አይልም ቀኝ እግሩ። ግራው ለማለት ፈልገህ ነው? ቀኙ ነው አይደለም። ከፈለክ እንወራለን። እውነትህን ነው? እኔ እኮ ነኝ ያሸሁት። ልጁ የነገረኝ ግራ እግሬ ብሎ ነው። የታሸው ቀኝ እግሩን ነው። ስለዚህ እኔ ነኝ የተሳሳትኩት። ሲነግረኝ በደንብ አልሰማሁትም ማለት ነው ብዬ አሰብኩ። ከሁለት ቀን በኋላ ትሬኒንግ ስንሰራ ሳይመጣ ቀረ። እንደተሻለው ነግሮኝ ነበር። ወደ ተከራየበት ቤት ሄድኩኝ። በሩ ዝግ ነው። አከራዮቹን ሳነጋግራቸው ቤተሰቤን ልጠይቅ ብሎ ከአንድ ቀን በፊት ሄዷል አሉኝ። እኛን ሸውዶ ሌላ ክለብ ሊገባ ፈልጓል ማለት ነው ብዬ ተጠራጠርኩ። ታፌራ ላይ ካላስፈረምነው የእኛ ንብረት አይደለም። ልጁን ደብቀን ነው ያቆየነው። ሌላ ክለብ ወስዶት ይሆን? ከወሰዱትስ እንዴት ሊያገኙ ቻሉን? ለማንኛውም ሌላ ክለብ ይግባ ወይም እርሱ እንዳለው ቤተሰቡን ሊጠይቅ ሄዶ እንደሆን ማረጋገጥ አልቻልኩም። የእሱ ጓደኛ የሆኑት የእኛን ተጫዋች ተጠይቅ፣ እነርሱም ቤተሰቡ ጋር እንደሄደና ነገ እንደሚመጣ ነገሩኝ። በሳምንቱ ጋሻ መሃደ ብሎ ነገ ቢሮ ትመጣለህ አለኝ። ታቴራው መጣ እንዴ? አልመጣም። ግን አንተና ለምን? ለልጁ ጉዳይ ፈልግሃለሁ። በጠዋት ወደ ሸዋ መምሪያ አመራው። እዚያ ያሉት ሰዎች ስልጣናቸውን ተጠቅመው ለሚደግፉት ክለብ ሌላው ለማስመዝገብ ያመጣውን ተጫዋች ያስተላልፋሉ። የእኛንም ልጅ አግባብተውና አስፈራርተው ለሚፈልጉት ክለብ እንደሰጡት ገመቱ። ልጁም አለምክንያት አልጠፋም። ቤተሰቡን ሊጠይቅ አይደለም የሄደው፣ ሸውዶናል። በልጁ ጉዳይ ነገር እየበላሁ እዚያ ደረስኩ። የአጋጣሚ ሆኖ ታቴራው እኔ ከመድረሴ በፊት እንደመጣ ሲያወሩ ስለሰማሁ ጋሻማን ሰላም ካልኩት በኋላ ነበር ስለ ልጁ ታቴራ የጠየቅኩት። ታቴራው መጣ አይደል? አዎ። መዝግብልና መጀመሪያ እንነጋገር። ምን? የልጁ ጉዳይ ቢቀርብህስ? ምን ማለት ነው? ልጁ እኛ ጋር ሊጫወት ተስማምቷል። ልጁ ችግር አለበት። የምን ችግር? የፖለቲካ ውሸት ነው። አታላችሁ ለሌላ ክለብ ልትሰጡት ነው። ብርሃኔ የምትለውን እያሰብክ ተናገር። እውነቴን ነው። ንግግርህ መስመር የለቀቀ መሰለኝ። ጋሻማ እንደገመትኩት ልጁን አሳልፎ ለሚፈልገው ክለብ አሻግሮታል ብዬ አሰብኩ። ስለ ልጁ ባለፈው የነገርኩት ለሱ ነው። ደግሞም ታፌራ ጨርሰናል ያለኝ የውሸት ነበር ለካ። ያኔ ታፌራ አለ ካለኝ የዚያኑ ቀን ልጁ ይመዘገብና ፈርሞ የኛ ተጫዋች መሆኑ ስለሚረጋገጥ አሁን አይነጥቁንም ነበር። ይህን እያሰብኩ በጣም ተናደድኩ። ልጁን አሳልፋችሁ ከሰጣችሁ እንተያያለን ብዬ የዛቻ ፉከራ አሰምቼ ወጣሁ። ወዲያውኑ ወደ አዲስ ዘመን ጋዜጣ ክፍል ሄድኩ። ችግር ሲኖር የምንተነፍሰው እዚያ ነው። የስፖርት አዘጋጁ ሰለሞን ተሰማ ጋር እንግባባለን። ቢሮው አገኘሁት። ዛሬ እንዴት መጣ አለኝ። ሸዋ አታለለን። መምሪያው? አዎ። ምን ተፈጠረ? ተጫዋች ዘረፉን። እንዴት? እኛ ያመጣነውን ልጅ አስፈራርተውና አባብለው ሌላ ክለብ ሰጡብን። ይህማ ተገቢ አይደለም። ሆነ አደረጉት። ማስረጃ አለህ? በሚገባ መምሪያው መጽላት አለበት። ሰለሞን ዝርዝር ጉዳዩን ስነግረው ቅሬታህን በወረቀት ጽፈህ አምጣ አለኝ። እኔም የልጁን ስም፣ መቼ እኛ ጋር እንደመጣ፣ ፈቃደኛነቱን፣ ወረቀት ላይ ያስፈረምኩትን ስምምነት አያይዤ ስሜን በመግለጽ ፈርሜ ሰጠሁት። ቀኑ ሰኞ ነው። የስፖርት አምዱ ማክሰኞ፣ ሐሙስ፣ ቅዳሜና እሁድ ነው የሚወጣው። እኔ ቶሎ እንዲታተምልኝ ፈልጌያለሁ። መቼ ነው የምታወጣልኝ አልኩት። ምናልባት ሐሙስ ነገ ለምን አይወጣም? ቦታ የለም። የኔና አንተ ጓደኝነት ለመቼ ነው? ለተራዳኝ ይገባል። ዜና በስቷል ቦታ የለም። እና ሐሙስም ብዙ ወሬ አለ። እንደምንም ተቸገረልን። ላንተ ስል ሐሙስ ይሁንልህ። እሺ አርስቱን እኔ መምረጥ እችላለሁ? ትችላለህ። ምን ልትለው ፈልጋለህ? በጠራራ ፀሐይ ተዘርፈናል። ሰለሞን በርዕሱ ተገረመ። ፎቶዬ እንዲወጣ ተስማማንና ሰጥቼው ሄድኩኝ። ማክሰኞ ማታ አስፋውሰን ቡና ቤት አንድ የኛ ኮሚቴ አባል አገኘሁት። ስለተጫዋቹ እሱ ብቻ ነው የሚያውቀው። ገና እንደገባው ጠራኝና ስፈልግህ ነበር አለኝ። ለምን? ስለ ልጁ ሰማህ? የትኛው ልጅ? አዲሱ ልጅ። ተያዘ እኮ። ምን ተያዘ? ምን አርጎ? ከፍተኛ አንድ ውስጥ ቀንደኛ ኢሃፓ ነው። እውነትከን ነው? ያውም እስኳድ ነው አሉ። ገዳይ ነበራ? አዎ። አለቀልን በለኛ። ማታ እንቅልፍ አልወሰደኝም። በጣም አደገኛ የሚሆነው ደግሞ ልጁ ተያዘ የተባለው እርገጤ መድበው ክልል መሆኑ ነው። ጓድርገቴ የከፍተኛው ሊቀመንበር ከመሆኑም በተጨማሪ ስልጣኑ ገደብ የለውም። በጣም የሚፈራና የሚያርበተበት ሰው ነበር። ካምቦሎጆ አንዳንዴ ይመጣል። ስታዲየም የተሰቀሉትን የንግድ ማስታወቂያ የኢምፔሪያሊስት ሸቀጥ በሚል ያንን አስወርዶ በምትኩ አብዮታዊ መፈክር ተጽፎ እንዲሰቀል ያደረገው እሱ ነበር። በስፖርት ውስጥ ያሉትም ኃላፊዎች ይፈሩታል። ልጁ እንደተያዘ እኔም ተባባሪ በሚል ድራሽን እንደሚያጠፉ ታሰብኩ። ለካ ልጁ እኛ ጋር ሊጫወት ሳይሆን ሊደበቅ ነው የመጣው። ዛሬ ነገ እያለ የቤት ኪራይ እየከፈልንለት ሽፋን እየሰጠነው ሊቆይ ፈልጎ ነበር። ባለፈውም እግሬን አመመኝ ያለው ውሸቱን ነው። ምክንያቱም አመመኝ ያለው ግራ እግሬን ብሎ የታሸው ግን ቀኙን ነበር። የእሱ ጦስ ወደ እኔ ጋር እየመጣ እንደሆነ ታወቀኝ። ወይኔ ጉዴ! ለማንኛውም መረጃ ማጥፋት ጥሩ ነው ብዬ በጠዋት ሸዋ መምሪያ ሄድኩኝ። ያሻማን አገኘሁት። ባለፈው ተሳድቤ ነው የሄድኩት። አሁን ግን ችግር ላይ ወደቅኩ። ይቅርታ ጠይቄ ከዚህ ጉድ መውጣት አለብኝ ብዬ በሩጫ ሄድኩ። እያለከለኩኝ ነው ጋሻማ ቢሮ የገባሁት። እሱም ሁኔታዬን አይቶ ደንግቶ ምን ሆንክ ሲል ጠየቀኝ። ቅበረኝ። ለምን እቀብርሃለሁ? ልጁ ጉድ አረገን፣ ይቅርብኝ። ለምን? አንተ ያልከው ልክ ነህ። መጀመሪያም ብያለሁ። አሁን በአስቸኳይ ወረቀቱን ስጠኝ። የምን ወረቀት? ፈርሜ ያስገባሁትን። ያውም በኃላፊነት ፈርመሃል? አዎ። አላነበብኩትም። መዝገብ ቤት ሂደን ወረቀቱን አወጣና ሰጠኝ። ሕይወቴን አተረፍክልኝ ብየው አመስግኜ ወጣሁ። ታክሲ ውስጥ ገባሁና ወደ ሰፈር ሄድኩ። ጥቂት መንገድ እንደ ተጓዝኩም የጋዜጣው ነገር ትዝ አለኝ። ወይኔ ጉዴ! ዋናው ጉዳይ እኮ ጋዜጣው ነው። በልጁ ጉዳይ ምስክር ሆኜ ከነ ፎቶዬ ነገ ይወጣል። እንዲህ ከሆነ ደግሞ አለቀልኝ። ወራጅ አለ በማለት ዘርዬ ከታክሲ ወረድኩና በድንጋጤ እየበረርኩኝ ሰለሞን ቢሮ ሄድኩኝ። ጠዋት 4 ሰዓት ገደማ ሆኗል። ስገባ ሰለሞን የለም። የእሱ ባልደረባ ጋዜጣ ላይ የሚወጣውን ጽሑፍ እያረመና እያስተካከለ ወደ ህትመት ክፍል ሊልክ እያሰናዳ ነው። የኔም ዜና እንዳለ ልጁ ነገረኝ። ሰለሞን የት ሄደ አልኩት። ድሬዳዋ። ለምን? ለስራ። መኪናው ውጪ ቆማለች እኮ። ክፍለ ሀገር ሲሄድ እዚህ ግቢ ነው የሚያቆመው። ይሄ ጽሑፍ ባይወጣስ? እኔ ስልጣን የለኝም፣ ደግሞም ቦታ ተይዞበታል። ልጁ እንዲህ ሲለኝ የሚይዘውና የምጨብጠው ጠፋኝ። ይሄ ጋዜጣ ከወጣ በቀጥታ ያስገድለኛል። የማውቀው ሰው ለመፈለግ ወደ ውጭ ስወጣ ኮሪደር ላይ ከሌላ ቢሮ ሰለሞን ሲወጣ አገኘሁት። እንዳየሁት ከደስታዬ ብዛት የተነሳ እላዩ ላይ ተጠመጠምኩበት። ሰለሞን ሁኔታዬን አይቶ ግራ ተጋባ። ድሬዳዋ ሄዷል ብለውኝ አልኩት። ለይስል አለቃዬ ለተሰባ ጠርቶኝ ገብቼ ነው አሁን ልጓዝ ነው። በጣም ፈልጋለሁ። ቸኩያለሁ ሌላ ቀን። አሁኑኑ ነው መፈልገው። ለጋዜጣው ጉዳይ ከሆነ ዜናው ተልቋል። መጀመሪያ ወደ ቢሮ ልሂድ። ሰለሞን ስለቸኮለ ለመሄድ ፈቃደኛ ባይሆንም ችግሬን አስረዳሁትና ተያይዘን ሄድን። የኔ ዜና ተነቅሎ ሌላ ተተካና እሱ ቶሎ ሄደ። እኔ ትንሽ ጊዜ ቢሮ ከልጁ ጋር ቆየሁ። ምናልባት በስራ ብዛት ሲዋከብ ያንኑ ዜና ለህትመት እንዳይልከው ብዬ ነው። ከሰዓት ሁሉን ነገር ጨርሶ ወደ ፊልም ክፍል ላከው። ፊልም ከተነሳ በኋላ ሳይመሽ ወደ ህትመት ይላካል። እዚያው ቢሮ ከልጁ ጋር እያወራን ቆየን። በነገው ጋዜጣ ዜናው እንደማይወጣ አረጋግጬ ተመለስኩ። የጋዜጣውን ጣጣ ከጨረስኩ በኋላ ተገላገልኩኝ ብዬ ወደ ሰፈር ሄድኩኝ። ማታ ተኝቼ ውጣ ውረዱን እያገላበጥኩ ሳሰላስለው ሁሉም ቦታ በድል አጠናቅቄያለሁ። በኋላ ሳስበው ለካስ ከባድ ጉዳይ ቀርቶኛል። የፎቶው ነገር ይሄ ጉዳይ ደግሞ አደገኛ ነው። በተለይ ፎቶውን ልጁ አሳጥቦ ከወሰደና ሲፈተሽ ከኔ ጋር የተነሳው ከተገኘ አለቀልኝ። ጣጣዬ በጣም በስቷል። በንጋታው ወደ ፎቶ ቤት ሄድኩ። ሰውየውን ስለ ፎቶው ጠየቅኩት። ልጁ መጥቶ እንዳልወሰደ ነገረኝ። በጣም ደስ አለኝ። ሌላ ሰው መጥቶ ቢጠይቅ እንዳይሰጥ ስነግረው ለምን ፊልሙን አትወስደውም አለኝ። በጣም አመሰገንኩት። የልጁን ጉዳይ በመረጃ በኩል ሁሉም ቦታ ዘጋሁት። እኔም ከስጋት ተገላገልኩ። የታጠቁ አብዮት ጠባቂዎች በምሽት መርካቶን ውርር አደረጉት። ገና እነርሱ እንደደረሱ የአካባቢው ሰው እየሮጠ ወደ የጎሬው ሄደ። እንዲህ ያለ ክስተት በዚያን ወቅት የተለመደ ነው። አንድ አካባቢ ተፈላጊ ወጣት ካለና ወታደሮች ተመልጦ የመንደሩ ሰው ተጋጣሚዎች ለደርግና ኢሃፓ ሰፈሩን ይለቃል። ብርሃኔ መርካቶ ባብዮት ጠባቂዎች የተወረረችበትን ያንድ ምሽት ክስተትን እንዲህ ያወጋል። የዚያን ቀን አብዮት ጠባቂዎቹ ተንጋግተው ሲመጡ በቡና ቤቱ መጋረጃ ቀዳዳ እየተመለከትኩ ነበር። ዛሬ ደግሞ የማን ነው ተራው? ማን ይሆን በአደባባይ የሚረሸነው? በማለት እያሰብኩና በሰው ስጋት እየተገረምኩ ሳለ አብዮት ጠባቂዎቹ እኛ ያለንበት ቡና ቤትን ወረሩት። ውስጥ የነበሩት በጓሮና በጎን በር እየሾለኩ አመለጡ። ወደ ውስጥ የገቡት የአብዮት ጠባቂዎች ቤቱን ሞሉት። ዛሬ ከባድ ሰው እየተፈለገ መሆኑ ገባኝ። ጥግ ለመያዝ ወይም ከቤቱ ቶሎ ለቅቄ ለመውጣት ስዘጋጅ አካባቢው ተከቧል። ወታደሮቹ ቡና ቤት ውስጥ እንደገቡ ተቆጣጠሩና መሳሪያቸውን ወድረው ብርሃኔ ማለት ማን ነው አሉ። ሁሉም ሰው ዝም አለ። ባሬስታው ብርሃኔ ማን አለ። ወረቀት የያዘው አብዮት ጠባቂ ብርሃኔ ስፖርተኛው ሲል ባሬስታው እሱ ነው አለ። ወደ እኔ ሲመጡ በድንጋጤ እኔ ምንም አልያዝኩም ፈትሹኝ ለማለት ምንም አልቀረኝም። ከወንበሬ በድንጋጤ የተነሳሁና እኔም ነው እያልኩ መጠየቅ ጀመርኩ። ወዲያውኑ ውጭ ትፈለጋለህ አሉኝ። እየተነዳው ስወጣ ፈላጊዬ ጓድርገጤ መድበው ናቸው። እሳቸው መሆናቸውን ሳውቅ መብረቅ እንደመታው ሰው ነው የደነገጥኩት። መኪና ውስጥ ቁጭ ብለዋል። ወዲያውኑ ጉዳዩን አወቅሁት። ባለፈው ሳምንት እኛ ክለብ ገብቶ የነበረው ልጅ በሱ ጉዳይ ነው የፈለጉኝ። ልጁ ጠቁሞብኛል ማለት ነው። እርገጤን የመሰለ ሰው ዝም ብሎ እኔን አይፈልግም። እሱ መሆኑን ሳውቅ እየተራመድ ቢሆንም እርምጃዬ ወደፊት ይሁን ወደኋላ ማረጋገጥ አልቻልኩም። በድን ሆኛለሁ። ይሄ ሰበበኛ ልጅ አስበላኝ እያልኩ አልጎመጉማለሁ። ምንም ውስጥ ባልኖርበትም በፖለቲካው የተነሳ በተለይ በእኛ ተጫዋች ሰበብ አንድ ቀን እንደምገደል አውቃለሁ። ያለ ደግሞ ዛሬ ነው። ጓድርገቴ ተፈደረስ ከመጣ የሪፋይል ተዘክቷል ማለት ነው። ምንም ክርክር የለውም። በርላያው ሰው ሊገሉኝ ነው የፈለጉት። ከዚህ በፊትም ቢሆን ሲያደርጉት እንደነበረው ተፈላጊውን ሰው ቤቱ አይገሉም። የሌላ ሰው መከታጫ እንዲሆን መንገድ ላይ ነው የሚረሽኑት። መርካቶ የእርገቴ ክልል አይደለም። እሱ ፒያሳን ነው የሚያዘው። ዛሬ ግን ክልሉን ጥሶ የመጣው እኔን ፍለጋ ነው። የሱም መምጣት ሳውቅ የልጁ ጉዳይ ከባድ እንደሆነ ተረዳው። ልጁ ስንት ሰው ቢገል ነው እኔን እንዲህ በማታ የሚፈልጉት? የአብዮት ጠባቂዎቹ ዋናው ሰውዬ ጋር ቅረብ ሲሉኝና ሳያቸው በእርግጠኝነት ስሜን እንኳ ቢጠይቁኝ ሳይጠፋብኝ አይቀርም። አካባቢው መሳሪያ በያዙ ቆፍጣና አብዮት ጠባቂዎች ዙሪያውን ተከቧል። የመጡት ደግሞ በማታ ነው። የማታ ተፈላጊ ደግሞ ፋይሉ ተዘግቶ ያለቀለት ነው። እዛው ጠብሰው ጥለውት ነው የሚሄዱት። የሚያውቁኝ ሰዎች በአካባቢው ነበሩ። ሊያስሩኝ አይችሉም። ጉዳዩን ስላወቁት ዛሬ የብርሃኔ ተራ ነው ብለው እየሸሹ ሲሄዱ አያቸው ነበር። የልጁን ጉዳይ ከኔ ጋር እንደሚያያዝ እንዴት ደረሱበት? እሱ አጋልጦኝ ይሆን? ቤት የተከራየሁለት እኔ ነኝ። ይህንን ከነገራቸውም በቂ ማስረጃ ነው። ለቀንደኛ የሀፓ መደበቂያ በማመቻቸት አብዮቱን ቦርቡሯል በሚል ተወንጅዬ መገደል ነው። ልጁ ይህን ሳያውቅ ተናግሮ ይሆናል። ምናልባት የፎቶ ቤቱ ሰውዬ ማስረጃውን ሰጥቶ ይሆን? ፎቶና ፊልሙን ለእኔ ሰጥቶኛል። ቀሪ ፎቶ ይኖረው ይሆናል። ያንን ከሰጣቸው በቂ ማስረጃ ነው። እሱ ካልሆነ ደግሞ ጋዜጣው ክፍል አራሚ የነበረው ወጣት ነው ያጋለጠኝ። ዜናው ይቅር ሲባል ስለ ልጁ አጥብቆ ጠይቆኝ ነበር። መያዙን ታወቀ ስለ እኔ ጠቁማቸው ይሆናል። ወይም ደግሞ ሸዋ መምሪያ ያሉት ሰዎች ይህን ነገር ለእርገጤ ነግረውት ይሆናል። በእርግጠኝነት የሸዋ ሰዎች ናቸው የጠቆሙ። አብዮት ጠባቂዎቹ ከቡና ቤት ይዘው ሲወጡ በዚያች ቅጽበት ያሰብኩት ማን ነው የጠቆመብኝ በሚል ነበር። ልጁ የተያዘው ከፍተኛ አንድ ውስጥ ነው። የከፍተኛው ሊቀመንበር ደግሞ እርገጤ ነው። የተያዝኩት በልጁ ጉዳይ መሆኑ ጥርጥር የለውም። ባይሆን ኖሮ ጓድ እርገጤ ድንበር ጥሶ እኛ ክልል አይመጣም ነበር። አብዮት ጠባቂዎቹ እየነዱ ሲወስዱኝ ምንድን ነው ጥፋቴ አልኩኝ። እኛ እናውቅ። ቤት ነው የተከራየሁት። የምን ቤት አሉኝ። ማደሪያ ለማን? ለተጫዋች። ምንድን ነው የምታወራው? እውነቴን ነው። ደግሞም እኛ እንድናመጣህ ብቻ ነው የታዘዝነው። ስለሌላ ነገር አትጠይቅ። በቀለን ታውቁታላችሁ አይደል አልኩኝ። አዎ። ስለኔ ከፈለጋችሁ እሱን ጠይቁት። በቀለ እነሱ አካባቢ የታወቀ አብዮት ጠባቂ ነው። ከኔ ጋር በጣም እንቀራረባለን። እሱ ስለኔ ጨዋነት ምስክር እንዲሆንልኝ ነው ስሙን የጠራሁት። እኔ ሳወራ ሰዎቹ ምንም አልመሰላቸውም። እነሱ ታጅቤ እንደነበር ዋናው ሰውዬ ጋር ወሰዱኝ። የኔ ነገር አበቃለት። ሰዎቹ እየወሰዱኝ ሳለ ጓድ እርገጤ ከሌላ ጓድ ጋር ጥብቅ ምስጢር ስለያዙ እሳቸው እስኪጨርሱ እኔን ከበው መሃል መንገድ ላይ አስቆሙኝ። ስለ ልጁ ሊጠይቁኝ ስለመጡ ምናልባት ከሞት ያስጥለኝ እንደው በሚል ለሚቀርብልኝ ነገር መልስ ለመስጠት ተዘጋጀው። ልጁን ደብቀህ ብታቆይም አገኘ ነው ይሉኛል። እኔ አልደበቅኩትም። ቤት ያከራዩት ሰዎች አንተ ዋስክ እንደ ዋስክ 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 ይዋስክህና እኔ አልደበቅኩትም። ቤት ያከራዩት ሰዎች አንተ ዋስ እንደሆንክ ነግረውኛል። ውሸታቸውን ነው። ሸዋ መምሪያም ፈርመህለታል። እኔ ስለ እሱ ሳላውቅ ቀርቼ ነው። እንዴት አታውቅም? ማንነቱን አላውቅም። ለመሆኑ ስንት ሰው እንደገደለ ታውቃለህ? ገዳይ ነበር እንዴ? ሳታውቅ ቀርተህ ነው? አንተም ገዳይ እንደሆንክ ተደርሶበታል። ኧረ ጌታዬ፣ እኔ ምንም ውስጥ የለሁበትም። ሌሊት ወረቀት ያስበተንከው አንተ አይደለህም? መቼ? ሰሞኑን። ኧረ ጌታዬ፣ እንዴት ብደፍረኝ ነው እኔ ክልል መጥተህ ወረቀት እኔ ሲበትኑ አላየሁም። ከፈለጉ ምልሎታለሁ። ያንተ ማላ ምንም ማያደርገም አሁን ተተባበረናል ምን ስለልጁ መረጃ ሰጠናል አንተ ቡድን ያሉትን የያፋ ተጫዋቾችን ትረቆማለህ በዚህ መንገድ ነው የሚያፋጥጡኝ ስለዚህ መዘጋጀት ነው እኛ ጋር ስላሉ ልጆች ምን ብዬ ተቆማለሁ ብዙዎቹ ያፋ እንደሆኑ አውቃለሁ እከሌ ብዬ መናገር አልፈልግም ነገርያቸው ጉዳያቸው ከጨረሱ በኋላ እኔንም መግደላቸው አይቀርም በተደናበረው ሁኔታ እንዲህ ያስተላልፈው ሳለ ጓድርገጤ ከተውየው ጋር የጀመሩትን ጉዳይ ጨርሰው እንደ ተሰነባበቱ ያብዩ ተባቂዎቹ ወደሳቸው ወሰዱኝ ጓድርገጤ ጋር እንደደረስኩኝ ተናደሩ ጌታዬ አልኳቸው የሚገርመው ማታኮ ነው የተገናኘ ነው እንደምን አመሹ ማለት ሲገባኝ ተደናበርኩ ገና እንዳገኙኝ ጠበሱኝ እያልኩ ተጠበቅ ተሳቸውም ቶሎ ፈጠን ብለው ማነ ለምን መሰለ የፈለግነ አሰልጣኝ ነህ አይደል አለኝ እኔም እጄን እያሻሸው አዎ አልኳቸው የያፓ አሰልጣኝ በማለት መኪና ውስጥ ግባ የሚል ነበር የጠበቅኩት ተሳቸው ግን እንደው በቅርቡ ስቴዲየም የእናት ሀገር ጥሪ በዓል ይከበራል እናም ልናስቸግርህ ነበር የመጣ ነው ያንተ ቡድን ለዚያ ጨዋታ ከቴዎድሮስ ቡድን ጋር እንዲጋጠም ስለፈለግን ነው እንዴት ነው ተተባበረናል አሉኝ ከደስታዬ ብዛት የተነሳ ምንም ችግር የለም ለምን እሱ እዚህ ድረስ ይለፋሉ ሰው ቢልኩ እኮ ይችሉ ነበር አልኩኝ ለመጫወት መስማማቴን ከገለጽኩላቸው በኋላ እንደገና ሌላ ጥያቄ አነሱ ተጫዋቾች የተሟሉ አሉ ይሉኝ እኔም ግድ የለም ከየትም አሰባስባለሁ እያልኩ በሆዴ ቴሌና ክሩፍን መኖር አለባቸው ካሉ እነሱንም ቢሆን አመጣለሁ ለማለት ምንም አልቀረኝ እሳቸው ቶሎ ብለው እኛም ጋር ከአንተ ቡድን ልጆች የታሰሩ አሉ አይደል ይሉኝ ዋናውን ነገር ሊቆሰቁሱት ፈለጉ ብዬ ነበር ግን እንግዲያውስ እነሱንም ቢሆን እልክልሃለሁ ሲሉኝ ኧረ ግድ የለም በእኔ ይሁንቦ ጨዋታው ነገም ቢሆን አሰልጥኜ ቶሎ ይዤ እመጣለሁ እሷ ብቻ አይቸገሩ ይሂዱ አልኩኝ ቶሎ እንዲሄዱ የፈለግኩበት ምክንያት መሀል መንገድ ላይ ቆመን ስናወራ ምንም አላማረኝም ነገሩ እየከበደ ሄዶ መሳሪያ በደገኑት አብዮት ጥበቃ ተከብቤ ሰውም ሲያየኝ ደነገፍ በጣም ስለተጨነፍኩኝ እየቆየ ሲሄድ ያልሆነ ነገር ተናግሬ ስህተቱት ብገባ ወቅቱም የቀውጥ ጊዜ ስለሆነ ወይ አንዱ የአባ ሰው በስህተት መጥቶ ተኩስ ቢከፍትስ በዚህ የተነሳ ግብ ግብ ቢፈጠር በመሀል እኔም እንዳልቀልጥ ብዬ ነው ቶሎ እንዲሄዱ የፈለግኩት ጉዳያቸውን ጨርሰው ሊሄዱ ሲሉ ጠሩኝና እኛ ጋር ስንት ልጆች ናቸው ያሉት አምስት መሰሉኝ ስማቸውን ትነግረኝ ዘረዘርኩላቸው እነዚህ ብቻ ናቸው አዎ ሌላ ቦታ የታሰሩ አሉ አሁን ነገር ሊያመጡ ነው ሌላ ቦታ ማለት ያንን ሰበበኛ ልጅ የሚያካትት መሰለኝ እሱ ቀንደኛ የሀፓ መሆኑንና በግድያ እንደተያዘ ሰምቻለሁ የእርሱን ስም ከነገርኳቸው አንተ ጋር ነበር እንዴ ብለው መኪና ውስጥ አስገብተው ቢወስዱኝስ ስሙን ከደበቅኳቸው ደግሞ ለምን ሸሸግከን ብለው ሌላ ችግር ቢያመጡብኝስ የሞት ሞቴን ሌላ ቦታ የታሰሩ እንዳሉ አላውቅም አሉ እንዴት አንዳንዶቹ ክፍለ ሀገር ሄደዋል የት አላውቅም የሄዱበትን አይነግሩህም እንዴ ድንገት ነው ፈቃድ ይጠይቁሃል አዎ ስትሰጣቸው የት እንደሚሄዱ አጠይቃቸው በጓደኞቻቸው በኩል ነው ፈቃድ የጠየቁኝ በዚያ የምሽት ቅዝቃዜ ላብ እያሰመጠኝ ጥያቄው ወደ ሌላ አቅጣጫ እንዳይሄድ እየተፍጨረጨርኩ ነው አንድ መኪና እየበረረ መጣና መልእክት ሲነግራቸው እየተጻደፉ ሄዱ አካባቢያቸው ትልቅ ችግር እንደተከሰተ መገመት አያዳግትም ሁሉም በፍጥነት ተጠራርገው ሲሄዱ መሀል መንገድ ላይ ከነፍራቻዬ በሕይወት ተገኘው ሰዎች መጡና አይዞ ተርፋል አይነት አበረታቱኝ ለግጥሚያው እንዴት እኔን እንደመረጡኝ ሳጣራ የአባ ሰብለው የታሰሩ የእኛ ተጫዋቾች ነበሩ የነገሯቸው የቴዎድሮስ ቡድን ደግሞ አካባቢው እርገጤ መድበው የሚያዝበት ክልል ነበር የአንድነት ቡድን ደግሞ በወቅቱ ጥሩ ስለነበር በዚያ የተነሳ የእኛ ቡድን እንዲጫወት ተብሎ ነው እሳቸው ወደ እኔ ጋር የመጡት እንኳን እሳቸው ይቅርና አንድ የአብዮት ጥበቃ ባዶ እጁን ቢመጣ ይሻላል ምክንያቱም ጊዜውና በልጁ ጉዳይ ባለመፈለጌና ከሞትን በመትረፌ ደስ አለኝ ግን ዛሬ ሳመለጥኩኝ ይሄ ሰበበኛ ልጅ ነገ ቢጠቁምብኝስ ሌላ ትጋት ነው ለጓደል ገጤ ቃል ይገባውን ግጥሚያ ለማድረግ በጄ ያሉትን ልጆቹን ማስተባበር ጀመረ የግጥሚያው ቀን ተነገረኝ አሁን ትልቁ ችግር ተከፈተ የሚመጡት ልጆች እንዴት ነው መረከበው ለምንድ እንዴት ይሰራሉ ቢያመልጡስ በጣም ሐሳብ ገባይ ውድድሩ ለእናት ሀገር ጥሪ ፌስቲቫል ነው የዚህ ዝግጅት አስተባባሪ አንደኛው ጓድ ድርገቴ ነው እሱ በተለይ የስፖርቱን ክፍል ይመራል ጓድ ድርገቴ ጋር ቀረብ ተባልኩና ሄድኩኝ እዚያ የተመደበ ሰው አለ ሰውየው ሰሞኑን ተመጣና ተጫዋቾቹን ትረከባለህ አለኝ ከየት ልውሰድ ከእስር ቤት በነጻ ተለቀው ነው አይደለም በዋስ ነው ማን ነው ዋስትና የሚወስደው አንተ ነህ እኔ አዎ የጨዋታ ቀን ብቻ ቢመጡልኝ ለደምምድ አፈልጋቸው እዚያው ከርቸሌ ዱብ ዱብ ቢሉስ እሱ ያንተ ብቻ ነው እንደዚያ ቢሆን ይሻላል ለነገሩ እዚያ ቡድን እንዳላቸው ታውቃለህ አላውቅም ልጆቹ ከርቸሌ ውስጥ የእግር ኳስ ቡድን አቋቁመው እንደሚጫወቱ ሰምቻለሁ የዋሸሁት እንዴት አወቅ በሚል ስለ እነርሱ ጉዳይ እንደምከታተል ካወቁ ጥሩ አይሆንም ብዬ ነው ልጆቹ የጨዋታው ቀን ከከርቸሌ በወታደሮችና አብዮት ጠባቂዎች ታጅበው ወጡ ስንገናኝ ተቃቅፈን መላቀስ ነው የቀረን እነዚህ ልጆች አንዳንዶቹ ሐሳባቸውን ስለገለጹ ብቻ ነው የተያዙት ሌሎች ወረቀት ነው የበሰሉት አሁንም ቢሆን በመታሰራቸው ድርጅታቸውን መደገፋቸውን አልተውም ጠባቂዎቹ ራቅ ሲሉ ስለ ድርጅታቸው ይዘምራሉ አንዳንዴ በአይነ ቁራኛ ነው የሚከታተሏቸው ባዳኝና ሳዳኝ መሃል ያለሁት እኔ ነኝ ጠባቂዎቹ የማወራውን ጭምር ያዳምጣሉ ያልታሰሩት ከታሰሩት ጋር በሹክሹክታ ነው የሚያወሩት እነዚያም ተጠቁሞባቸው ባለመታሰራቸው እንጂ ይሀባውስ እንዳሉበት ይታወቃል ተጫዋቾቹ በጥበቃ ካሟሟቁ በኋላ እንደታጀቡ ወደ ሜዳ ገቡ ተጋጣሚያችን ቴዎድሮስ ቡድን ጋር የኢሃፓ አባላት ስላሉ የጨዋታው ስያሜ የኢሃፓ ደርቢ የሚል ነበር ሁለቱም የህዝብ ቡድን መሆናቸው ብቻ ሳይሆን አብዛኞቹ ወጣትና ተማሪ ነበሩ ስለሆነም ተመሳሳይ አስተሳሰብ ይዘዋል በዚህ የተነሳ በአንድ ድርጅት ስር የታቀፉና ለኢሃፓ ታማኝ ነበሩ ጨዋታው የወዳጅነት ቢሆንም ሽልማት አለው ለነጥብ ጨዋታ መልክ ነው የምንጋጠመው ፌዴሬሽኑም በመደበኛ የጨዋታ ደንብ ነው የሚያወዳድረው የሁለት ተጫዋቾች ታሴራ ረስተን መጣን ታዛቢው መጫወት አይችሉም አለኝ እነሱ ካልተጫወቱ ምን አደርጋቸዋለሁ የምጠብቃቸው ሜዳ ውስጥ አስገብቼ ነው መግባት አለባቸው ብዬ ስከራከር ታዛቢው ከፌዴሬሽኑ ሰዎች ጋር ተነጋግሮ መጣና ፈርም አለኝ ለምን ለሁለቱ ልጆች ምን ብዬ ለተገቢነት ክስ ቢነሳ የእናንተ ለመሆናቸው ማረጋገጫ አልፈርምም ለምን እስረኞች ናቸው እናትፈርምም አልፈርምም እንግዲያውስ አይጫወቱ እንደዛ የማድረግ መብት የለህም እንዲያውም ታሴራ ከሌላቸው ብትፈርምም መጫወት አይችሉ ካልገቡ ኃላፊነቱን ትወስዳለህ ምን ማለት ነው ጓድር ገጤ ነው ያዘዙት ማናልከኝ ጓድር ገጤ እርግጠኛ ነህ ነገርኩ እንዳው መጠራቸዋለሁ አታስጠራ ሳልፈርም ይገባሉ አይደል ትችላለህ ጥሩ ዘይድሃል ጓድር ገጤ ከተጠሩ መልስ አይኖረው እንዲያውም በዓሉን ለማበላሸት በመሞከር በሚል የሚደርስበትን ያውቃል ዋናው ዳኛ ከኔ ጋር ባንግባባም ለረዳት ሄድኩና እስረኞቹ የለበሱትን ቁጥር ነገርኩት ያጠፉ ቢጣሉ ከባድ ጥፋት ቢፈጽሙ ከሜዳ በቀይ እንዳይወጡ አሳሰብኩት ለምን ብሎ ሲጠይቀኝ ጓድር ገጤ ነው ያዘዙት አልኩት ጓድር ገጤ እንደዚህ አላሉም ግን ከሜዳ እንዳያስወጣቸው ብዬ ነው ከወጡ ቢያመልጡስ ከግጥሚያው በፊት ሌላም ጊዜ እንደምናደርገው መልበሻ ክፍል እጅ ለእጅ ተያይዘን የቡድናችንን ስም ጠርተን እናሸንፋለን አሉ። የዚያ ቀን ግን የተወሰኑት እናሸንፋለን ሲሉ ሰማሁ። ደስ አለኝ። በዚያን ጊዜ ደርግና ኢሕአፓ በፊደል ይቆራቆሱ ነበር። ማሸነፍን ለመግለጽ ደርግ እናሸንፋለን ይላል፣ ኢሕአፓ ደግሞ እናሸንፋለን ብለው ይናገራሉ። ማሸነፉ እንዳለ ሆኖ በሸና ቸፊደል ድልን ይተረጉሙታል። በወቅቱ በፊደል አጠቃቀሙ ማንነት ይለካ ነበር። እኔም ጋር ያሉ ልጆች ኢሕአፓነታቸውን እንዳለቀቃቸው ያስታውቅ ነበር። እንዴት አድርጌ እንደመመክራቸው ግራ ገባኝ። ጨዋታው ተጀምሮ በጣም ተጋጋለ። የኳስ ፍቅሩም ስላላቸው በስሜት ነው የሚጫወቱት። በኋላ ግን እየተዳከሙ መጡ። አንደኛው ተጫዋች ወደ መስመር ላይ በመምጣት መሬት ላይ ተዘረረና ሕክምና ተጠራለት። ተኝቶ እኔን ማናገር ጀመረ። ቀይረኝ አለኝ። ለምን? ደክሞኛል። አልደከመህም? ነፍሴ ልትወጣ ነው። ምን ነፍሳለህ? ዝም ብለህ ተጫዋት። መሞቴ ነው። ከሞትክም እዚሁ እንቀብርሃለን። ልጁ ተስፋ ቆረጠ። ከዚህ በፊት ሲቀየር ለምን እወጣለሁ ብሎ ይጨቃጨቃል። ቤንች ሲሆን ያኮርፋል። አሁን ካልተቀየርኩ ብሎ ሲጨቃጨቅ መጨረሻ የነገርኩትም ይህንኑ ነበር። ሌላኛው ልጅ መስመር ላይ እያነከሰ መጣ። መኪና የገጨው በሚመስል ሁኔታ ነው እግሩን የሚያወላግደው። ቀይረኝ አለኝ። ምን ሆንክ? እግሬ እንዳልተጋጨህ አይቻለሁ። ተጋጭቼ አይደለም እና ቶርች ነው። ብዙ ቀን ገልብጠው ነው የገረፉኝ። በቃ ቁጭ በል። ሉጣ መሃል ሜዳ ሄደ ተቀመጥ። እንደሱማ አይቻልም። እኔ ፈቅጄልሃለሁ። ብትቀይረኝስ? ወጥተህ ብታመልጥስ? ጠረጠርከኝ? ዋስህ እኮ እኔ ነኝ። በአንተ ቦታ ልትቀይረኝ ነው እንዴ? ካመለጥክ እኔ ነኝ ከርቸሌ የምገባው። ጋሽ ብርሃኔ እባክህ አትቀልድ። አንተም አትቀልድ። ዝም ብለህ ተጫወት። በርግጥ የደከሙ አሉ። ግን እንዴት ልቀይር? ደክሞኛል ቀይረኝ ሲሉኝ፣ ብትፈልግ እዚያው ፈንዳ፣ ቅያሬ የለም፣ ትጨርሳለህ፣ ሲያልቅ እዚያው እስር ቤት ትሄዳለህ በሚል ቀይሬ አላስወጣሁም። በግርፋት እግራቸውና ጀርባቸው ተጎድቷል። ያን ጊዜ የውስጥ እግራቸውን ስለሚገረፉ ብዙ ተጫዋቾች ኳስ አቁመዋል። እዚህ የመጡት ለመጫወት ሳይሆን ከህዝቡ ለመቀላቀል ነው። አንዳንዶቹ ለረፍት ወጥተን ቀይረኝ ብለው ሲያስቸግሩ ቀስ ብዬ ለጓድ እርገጤ እንዳልነግርላችሁ እያልኩ ቀልድባቸው ነበር። ያን ጊዜ እርገጤ ከትሪቡን ወርዶ እኛ ጋር መጥቶ አበረታቶን፣ በተጨማሪ ምን ችግር አለ ብሎ ስለጠየቀ እነዚህ ልጆች አስቸገሩኝ ብዬ ልንገር ስል እንደማላረገው ቢያውቁም ቀይረኝ እያሉ እንዳይጨቀጭቁኝ ለማድረግ ነው። ጎል ቀድሞ ያገባው የእኛ ቡድን ነበር። የተቆጠረው በምስማር ተራ በኩል ነው። አግቢው በተለምዶ ከማናንሼ ባለው ስፍራ ደስታውን ለመግለጽ ከሜዳ ወጥቶ ሄደ። እንዲህ አይነቱ ሁኔታ የተለመደ ነው፣ ግን የዛሬው ጨዋታ የተለየ ነው። ከማናንሼ ባለው የሽቦ አጥር ለማርሽ ባንድ ተብሎ ተከፍቶ ነበር። ልጁ ደስታውን የገለጸው ወደዚያ አካባቢ በመሆኑ እኔን ስጋት ላይ ጣለኝ። በዚያ ወጥቶ ቢሄድስ? እየሮጠ ሳለ ተመለስ፣ ተመለስ፣ በሕግ አምላክ ተመለስ እያልኩኝ ነበር። በእረፍት ለምን ወደዚያ ሄድ ካልኩት፣ ደስታዬን ለመግለጽ ሌላ ቦታ የለም እንዴ? መጋጣሚ ወደዚያ ተመቸኝ። ልታመልጥ ነው? ተመለስ ስትል ሰምቼሃለሁ። ታዲያ ለምን ቶሎ አልተመለስክም? አንተን ላስደነግጥ ብዬ። እኔ ላይ ስጋት ልትለቁ ነው እንዴ የመጣችሁ? ልጁ የኔ ሁኔታ በጣም ነው ያስገረመው። ከሌሎቹ ጋር እየተጠቃቀሱ ይስቁብኛል። ልጆቹ መስመር ላይ ቀይረኝ እያሉ ስንጨቃጨቅ ይህን ጉዳይ መስመር ዳኛው ለዋና ዳኛው ነገረው። ምን እንዳለው አላውቅም። ዳኛው ካድሬ እንደሆነ አውቃለሁ። በረፍ ከመልበሻ ክፍል አስጠራኝና መስመር ላይ እየጠራህ ምን እያልካቸው ነው አለ። ስለ ጨዋታው ታክቲክ ነው። ስለ ጨዋታው አይደለም የምትነግራቸው፣ ስለ ጨዋታው ነው። መልእክት እያስተላለፍክ ነው? ምን ብዬ? እሱን የሚጠይቅ ሲመጣ ትናገራለህ። እኔ ምንም አላልኩም። እስረኞቹን ብቻ እየጠራ ያጋጣሚ ሆኖ በእርግጥም መስመር ላይ እየመጡ ከኔ ጋር የሚጨቃጨቁት እስረኞቹ ናቸው። ግን ከጨዋታ ውጭ በሌላ ጉዳይ አልተነጋገሩም። ዳኛው ሊጎዳል እንደፈለገ ገብቶኛል። ከዚህ በፊት ተጫዋች ይያለው ተጣልተናል። የኛ ደጋፊዎች ለጎዱት ያስተባበረብኝ ብርሃኔ ነው ብሎ ሲናገር ነበር። አሁን ያን ነገር ለመበቀል የፈለገ ነው የመሰለኝ። አንተን አፊዝሃለሁ አለ። ምን አደረው? የአፋተል ጣይና እኔ ሰላማዊ ሰው ነኝ። ስንጨርስ አነጋግርሃለሁ። እሺ ግን ስለ ወንድምህ የማን? ያንተ ምን ሆነ? እስረኛ ነው እና ትላንት አውርቷል። ምን ብሎ? አንተ እንደምትረዳው ምን ማስረጃ የለህም። ለማንኛውም ለጓደር ገጤ እነግራቸዋለሁ። ወደዚያ እንኳን ሲል ዳኛው የርገጤን ስም ስጠራ ተገባለ። እሱ በፖለቲካ ሳቦ ቂሙን ሊወጣብኝ ነው። የርገጤን ስም እየጠራው ጥቃት ሊያደርሱብኝ ከሚፈልጉት እያመለጥኩ ነው። ዳኛውንም በዚህ ዘዴ ሸወድኩት። ወንድሙም ቢሆን ስለ እርሱ ምንም አላለም። ለማምለጫ ነው የዋሸሁት። ያን ጊዜ የፖለቲካ ስልጣን ያለው ሰው ማጥቃት የሚፈልገውን ግለሰብ ማስፎካት ይችላል። እኔ ፖለቲከኛ ባልሆንም የጓድ እርገጤን ስም እየጠራው ማስፈራራት ተያያዝኩበት። ፌዴሬሽን ውስጥ አንድ ኮሚሽነር ነበር። ይህ ሰው ነገረኛና በትንሹ ጉዳይ የሚጨቃጨቅ ነው። ከዚህ በፊት ዳኛው ምህረት ያደረገልኝን ጥፋት እሱ ሪፖርት አድርጎ አስቀጥቶኛል። የዚያን ቀን በምን ጉዳይ እንደሆነ ባላውቅም ተጨቃጨቅ። እሱ ለእኛ ጨዋታ ኮሚሽነር አልነበረም። ከእኛ ቀጥሎ ላለው ነው የተመደበው። ጓድ እርገጤ መልበሻ ክፍል መጥተው በሽልማት ስነ ስርዓት መከተል ስላለብን ደንብ ሊነግሩን አስጠሩኝ። የአጋጣሚ እሳቸው ትከሻዬ ላይ እጃቸውን ጣል አድርገው ነበር የሚያወሩት። እየሰማኋቸው ኮሚሽነሩ አተኩሮ ሲመለከተኝ አየሁት። ጓድ እርገጤ እንዲሄዱ ኮሚሽነሩን አስጠራሁት። አንተ ለምንድን ነው እኔን የምትከታተለኝ? አልኩት። ምን አደረው? ምን ያላደረግከዋል? ምንም አላልኩህም አለኝ። አንተ እንዳውም የሆነ ተልእኮ አለህ አልኩት። የምን ተልእኮ? ጀርባህ መጣራት አለበት። እኔ ምንም ውስጥ የለሁበትም። ስላንተ መረጃ አለኝ አልኩት። ምን አይነት መረጃ? እንዳውም ና ጓድ እርገጤ ጋር እንሂድ አልኩት። አይሆንም። ይሆናል። ስለ እግዚአብሔር ተወኝ አለኝ። እምቢ ካልክ አብዮት ጥበቃ እጠራና ተገደህ ትሄዳለህ አልኩት። እባክህ ተለመነኝ፣ ምንም ውስጥ የለሁበትም። ሰውየው በጣም ፈራ። የእርገጤ ስም እንዲህ አርበጠብታል። የመጀመሪያ ቀን መርካቶ ምሽት ላይ መጥተው ጓድ እርገጤ ይፈልግሃል ስባል መግቢያውን የጠፋኝ። ይህንንም ኮሚሽነር እኔም እንደ ቀመስኩት አንተም ይድረስ እያልኩ ፊቱ ላይ ያለውን ድንጋጤ እየተመለከቱ በውስጤ እስቅ ጀመር። ይህን ሰው እርገጤ ጋር እንደማልወስደው አውቃለሁ። ነገር ግን ሌላ ጊዜ እንዳይተናኮለኝ ለማድረግ ነበር። ለዛሬ ምሬሃለሁ ብየው ወደ መልበሻ ክፍል ቶሎ ተመለሱ። የረፍት ሰዓቱ እየተጋመሰ ነበር። ሰዓቱን ለመጠቀም ቶሎ ቶሎ መምከር ጀመሩ። ለእኛ አጥቂዎች ከቴዎድሮስ ቡድን ተከላካዮች እንዴት ማምለጥ እንዳለባቸው ነገርኳቸው። ሌላም ምክር ሰጠኋቸውና ወደ ሜዳ ለመግባት ከመልበሻ ክፍል ወጣን። እዚያው ለጥበቃ መልበሻ ክፍል የነበረው አብዮት ጠባቂ ጠራኝና ቅድም ምንድን ነው ያልከው አለ። ምን አልክ? ማምለት ስትል ነበር። ታክቲክ ነው። የምን ታክቲክ ነው አለኝ። የጨዋታ አልመሰለኝም። ተከላካዮቹን እንዴት ማምለጥ እንዳለባቸው የተናገርኩትን ማምለጥ የሚለውም እስረኞችን የማስመለጥ ምክር እንደሰጠው ተደርጎ ነው የተተረጎመው። ዝም ስትል እንድትናገር ያደርጉሃል፣ ስትመክር ይሄ አባባልህ ምን ለማለት ነው ይለዋል። ልጆቹ ከጨዋታ በፊት መፈክር ማሰማት ነበረባቸው። ንገራቸው አለኝ። ምን ብዬ መፈክር እንዲያሰሙ? ምንድን ነው የወቅቱ መፈክር? አብዮታዊ እናት ሀገር ወይም ሞት። መፈክሩን ስነግራቸው ልጆቹ ማን ነው የሚሞተው እያሉ ያንሾፋሽፉ ነበር። ስቴዲየም ውስጥ ከጧት ጀምሮ ዘፈን ትርኢትና ልዩ ልዩ ዝግጅት ይካሄድ ነበር። ዘፋኞቹ ኮሪደር ላይ ለልብስ መቀየሪያ ክለላ ተዘጋጅቶላቸዋል። ተራቸው ሲደርስ እየወጡ ይዘፍናሉ። ملبشه کفل یه نیت چاچوش لبس یه قیلو ساله سلاون گستسه مدتا کوریدارو لای شنطبیت یالو ملبشه کفل بچه سلوانه سلاون یه مدتاو نمستدادات نو نگر گن قاتل تانیونا کسفت کدلت بالسلطان وچ ماننم ودست یه کفل مدفعات ای چلو سلاون ودوست یه گبا ساله برو لای یالو عبیو تباکی ودیت نو علو ودوست یه چوگانو آو من ታረጋለ ላናግራቸው አትችልም ተጋባለሁ ሁለቱ ሲከራከሩ ቆሜ አያቸዋለሁ አብይ ተባቂ ዞር በል ብሎ ጥላውን ላይ ሲደግልበት ከሱ ይልቅ እኔ ደነገጥ ጥላውን ጉዳዩን አላወቀም ደግሞ የቀልድ ነው የመሰለው በዚያ ላይ አብይ ተባቂው ጥላውን መሆኑን ያወቀ አልመሰለኝም ተባቂው ጓደኛውን ጠራና ለልጆቹ መልእክት ሊያስተላልፍ ነው የመጣው አናግረው አለው ደግነቱ ያኛው ጥላሁንን ያውቀው ስለነበር በመልከት የኛ ሰው ነው ችግር የለው በሚል አረጋጋው እኔም ጥላሁንን ማግባባት ጀመርኩና ጉዳዩን አፈዳው ጥላሁንም ለምን እንደመጣ ነገረኝ እሱ ልጆቹን ነው ፈልጌ ያለው ለሽንት ልገባ ነው ብሎ ላለመናገር ፈልጎ ነው ለዚያኛው ሰውዬ ጥላሁን ለምን እንደመጣ ተነግረው ሄዶ ጠራውና ሽንት ቤት እንዲተካም ቢጠይቀው አሻፈረኝ አለ ይስማው በሰላም አለቀና ሁሉንም ጨርሰን ልጆቹ ወደ መልበሻ ክፍል ሊሄዱ ሽልማት ስለነበር እኔ ዘግቼ ነው የመጣው ልጆቹ ተንጠባጥበው ነው ወደ ክፍል የገቡት እኔ ወደ መልበሻ ክፍል ሲሄድ ኮሪደር ላይ ወረቀት ተበትኗል ተብሎ ግርግር ተፈጠረ ጠቅላላ ዝግጅታችን በዚሁ ይጠናቀቃል። ይህንን ዝግጅት ከ3 እስከ 5 ሰዓት ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ። Oh, yeah, baby.
ስለታ